ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ግንቦት 23 2009 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታዬ ነን።
በሰሜን ጎንደር ኮከብ የሌለበት ባንዲራ ሰቅለዋል የተባሉ ካህን ተይዘው ከታሰሩ ምን ፈቆነ?
መጀመሪያ የተያዙበት ከሰንደቅ ዓላማ ጋር የተገናኘ ነበር። አርማውንም ለሰንደቅ ዓላማ በስብሰባ ስታካሄዱ እዛ ላይ ተጠቅማችኋል የሚል ነው።
የሰሜን ጎንደር ዞን ሀገረ ስብከት ስራ አስኪያጅ ሊቀ አእላፍ ቀለመ ወርቅ አሻግሬን ድምፅ ነው የሰማ ነው።
አሁን የተባሉትን ግለሰብ በተመለከተ መረጃ የለኝም እንጂ በአጠቃላይ በክልል ውስጥ ነገር የክልሉ አካል ግን እያንዳንዱን በየአካባቢ ያለውን ኢቭን ባህር ዳርን ጨምሮ እያንዳንዱን ነገር የተጣራ መረጃ መስጠት ይጠይቃል።
አቶ ንጉሱ ጥላሁን የአማራ ክልላዊ መንግስት ቃል አቀባይ ናቸው የሰማችኋቸው። ዘገባው በአብይ ርዕስ ይቀርባል። ለአርዕስተ ዜናው ቆንጅት።
በኬንያ ላሙ በምትባለው የጠረፍ ወረዳ መኪናቸው ላይ ፈንጂ ተወርውሮ 6 የጸጥታ አባላት መገደላቸው ተሰማ። አልሸባብ ኃላፊነት ወስዷል፣ ኬንያ ውስጥ ጥቃታችንን እያባባስን ነው ሲል አስታውቋል። አፍጋኒስታን ዋና ከተማ ካቡል ውስጥ ዛሬ ጠዋት በዲፕሎማቶች መኖሪያ አካባቢ የደረሰ የቦምብ ጥቃት የመኪና ላይ ቦምብ ጥቃት በትንሹ 90 ሰዎችን ገደለ፣ ከ300 በላይ እንደተጎዱም ተገልጿል። ሌሎችም ዜናዎች አሉ።
አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ኬንያ ውስጥ ዛሬ ረቡዕ ቢያንስ 5 የጸጥታ አባላት በፈንጂ መገደላቸው ተዘግቧል። ጥቃቱ የደረሰባቸው ላሙ የሚባለው የኬንያ የጠረፍ ወረዳ ውስጥ በመኪና ሲጓዙ በተወረወረ ፈንጂ መሆኑን የጸጥታ ምንጮች አስታውቀዋል። ነውጠኞች አድፍጠው ጥቃት የሚሰነዝሩበት የቦኒ የሚባለው ደን የጸጥታ ኃላፊ ጄምስ ኦሊሬሲያን ጥቃቱ መድረሱን ለቪኦኤ የሶማሊኛ አገልግሎት አረጋግጠዋል። ሌሎች የጸጥታ ምንጮች በበኩላቸው እንዲሁ ለሶማሊኛ አገልግሎት በሰጡት ቃል በተሽከርካሪው ላይ ተሳፍረው የነበሩት 7 የገጠር የጸጥታ ጥበቃ አባላት ነበሩ፣ 5ቱ ተገለዋል፣ 2ቱን ግን የደረሱበትን አናውቅም ብለዋል። የሶማሊያው ጽንፈኛ ቡድን አልሸባብ ለጥቃቱ ኃላፊነቱን ወስዶ 7 ሰዎች እንደተገደሉ ተናግሯል። የቡድኑ ቃል አቀባይ ኬንያ ላይ የምናካሂደውን ጥቃት እያፋፋምን ሲል መናገሩም ተጠቅሷል። በኬንያ ሰሜን ምስራቃዊ ክፍለ ግዛት ባለፈው ሳምንትም ጎዳና ዳር 2 ፍንዳታዎች ደርሰው 8 የሀገሪቱ የጸጥታ አባላት መገደላቸው ይታወሳል። የሶማሊያ ፑንትላንድ ክፍለ ግዛት የጸጥታ ቢሮዎች በበኩላቸው ቦሳሶ ከተማ አቅራቢያ 2 ተጠርጣሪዎችን አስረናል፣ ብዛት ያላቸው ፈንጂዎችንና ሌሎች መሳሪያዎችንም ወርሰናል ብለዋል።
አፍጋኒስታን ዋና ከተማ ካቡል ውስጥ ዛሬ ማለዳ ላይ በዲፕሎማቶች የመኖሪያ ሰፈር አካባቢ በተጣለ ከባድ የፍንዳታ ጥቃት በትንሹ 90 ሰው መገደሉና ከ300 በላይ ሰው መጎዳቱ ተዘግቧል። ፍንዳታው የደረሰው መኪና ላይ በተጠመደ ፈንጂ መሆኑ ታውቋል። ሪፖርተራችን ሪቻርድ ግሪን ከካቡል ያጠናቀረው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
በማዕከላዊ ዋዚር አክባር ካን የደረሰው ፍንዳታ በጣም ከባድ መሆኑ ተገልጿል። ዋዚር አክባር ካን የዲፕሎማሲ ተልእኮዎችና መንግሥታት ጽሕፈት ቤቶች መቀመጫ ሲሆን በፍንዳታው በደርዘኖች የሚቆጠሩ ተሽከርካሪዎችና በዙሪያው ያሉ ሕንፃዎች ተጎድተዋል። የጤና ጥበቃ ሚኒስቴር ባለሥልጣናት የጥቃቱ ሰለባዎች ቁጥር ሊጨምር እንደሚችል ለአሜሪካ ድምፅ ራዲዮ ገልጸዋል። የዚህ በመኪና ላይ የተጠመደ ፈንጂ ጥቃት ኢላማ ምን እንደሆነ ግን ወዲያውኑ ግልጽ አልተደረገም። ሆኖም ከጀርመን ኤምባሲ ብዙም ርቀት አልነበረውም ተብሏል። በጥቃቱ በአብዛኛው ውድመት የደረሰባቸውም በአቅራቢያው የሚገኙ ሕንፃዎች ናቸው ተብሏል። በከፍተኛ ደረጃ የተጎዳውም ዋናው የአፍጋኒስታን ቴሌኮሙኒኬሽንስ አገልግሎት ሰጪ የሆነው የሮሻም ቢሮ ነው። በዩናይትድ ስቴትስ የሚመራው የኔቶ ወታደራዊ ተልእኮ ጥቃቱ ለሲቪሎች ሕይወት ፈጽሞ ደንታ የሌለውና የጠላትን አረመኔያዊ ተፈጥሮ የሚያሳይ ነው ሲል አውግዟል። ጎረቤት ፓኪስታንም ይህን ያሸባሪ ጥቃት አውግዛለች። የመንግስቱ ጸጥታ ጥበቃ ኃይሎች ጥቃቱ የደረሰበትን አካባቢ ፈጥነው የዘጉ ሲሆን ዓለም አቀፍ ወታደሮችም በሕይወት የተረፉትን ፍለጋና አድን ጥረቶች አግዘዋል። ነዋሪዎች ከዓመታት ወዲህ በትልቅነቱ የገዘፈ ነው ሲሉ ለገለጹት ለዚህ ጥቃት ወዲያውኑ ኃላፊነት የወሰደ ወገን ብቅ አላለም። የዛሬው የቦምብ ጥቃት በአፍጋኒስታን የደረሰው የሀገሪቱ ፕሬዝደንት አሽራፍ ጋኒ በካቡል የጎረቤትና አካባቢውን ሀገሮች የሰላም ጉባኤ ለማስተናገድ እየተዘጋጁ ባሉበት ወቅት ነው።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በርካታ የዩናይትድ ስቴትስ የብዙሃን መገናኛዎች በዘገቡት መሰረት ፕሬዝደንት ዶናልድ ትራምፕ አሜሪካን ከሳቸው ቀደም ብሎ የነበሩት ፕሬዝደንት ባራክ ኦባማ አምና ከፈረሙት ከፓሪሱ የአየር ንብረት ለውጥ ውል ሊያስወጧት ነው። ፕሬዝደንት ትራምፕ ከታሪካዊው የፓሪሱ ስምምነት አገራቸውን ሊያስወጡ መሆኑን በርካታ የዜና አውታሮች ዘግበዋል። ይህ እውነት ከሆነ አብይ የሆነ የኦባማ ዘመን ፖሊሲን የሚቀለብሰው የሚስተር ትራምፕ እርምጃ ሪፑብሊካኑን ደጋፊዎቻቸውን ደስ ያሰኛል፣ የአሜሪካን አጋሮች ደግሞ ያበሳጫል ተብሏል። ይሁን እንጂ ዛሬ ሚስተር ትራምፕ ውሳኔያቸው የመጨረሻ እንዳልሆነ በሚቀጥሉት ቀናት ውስጥ እንደሚያስታውቁ ጠቁመዋል በትዊተር። ይህ በዚህ እንዳለ አንድ የዋይት ሀውስ ባለስልጣን አሜሪካን ከፓሪስ ውል እንደምትወጣ ፕሬዚደንቱ ይፋ በሚያደርጉበት መግለጫ ጋር የሚያቆራኙት የማሳሰቢያ ቃል ውሳኔያቸው የመጨረሻ ላይሆን እንደሚችል የሚጠቁም ክፍተት እንደሚተው መናገራቸውን አሶሲየትድ ፕሬስ ጠቅሶ ዘግቧል። ቀደም ብሎ 22 ሪፐብሊካን የዩናይትድ ስቴትስ የመወሰኛ ምክር ቤት አባላት ሚስተር ትራምፕ ቁርጥ ባለ መንገድ ከፓሪሱ ስምምነት አሜሪካን እንዲያስወጡ ብለው በማሳሰብ ደብዳቤ ጽፈዋል። በሌላ በኩል ዩናይትድ ስቴትስ ከፓሪሱ ውል ትወጣለች የሚሉት ዜናዎች የአውሮፓን አጋሮቿን አስጨንቀዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በምርጫ ዘመቻቸው ወቅት በሩሲያ ግንኙነት ዙሪያ የተወካዮች ምክር ቤቱ በያዘው ምርመራ ላይ ዛሬም ነቀፋ ሰንዝረዋል። ከቀድሞ አማካሪዎች መካከል አንደኛው ስሜን ከወንጀላ ነጻ የሚያደርግ የምስክርነት ቃል እንዳይሰጡ ዲሞክራቶቹ እያከላከሉ ናቸው ሲሉ ትራምፕ ከሰዋል። የተወካዮች ምክር ቤት የመረጃና ስለላ ጉዳዮች ኮሚቴ አባላት የሆኑት ዲሞክራት አባላት የቀድሞ የምርጫ ዘመቻ አማካሪ ካርተር ፔጅ እንዲናገሩ አይፈልጉም ብለዋል። ፕሬዚደንቱ ለዚህ ክሳቸው ማስረጃ አላቀረቡም። ካርተር ፔጅ ራሳቸው ከሞስኮ ባለስልጣናት ጋር ያደረጉት ግንኙነት እየተመረመረ ነው። ካርተር ፔጅ የቀድሞ የፌዴራል ምርመራ ቢሮ ኤፍቢአይ ዳይሬክተር ጄምስ ኮሜ እና የቀድሞ የሲአይኤ ዳይሬክተር ጃን ብሬናን ከሩሲያ ባለስልጣናት ጋር ያደረጉት ግንኙነት አለ ሲሉ የተናገሩት ሐሰትና አሳሳች መሆኑን ሊያስረዱ ይፈልጋሉ ብለዋል ፕሬዚደንቱ። ኤፍቢአይ ባለፈው ዓመት ካርተር ፔጅን ንግግሮችና ግንኙነቶች ለመከታተል በሀገሪቱ የውጭ ስለላ ጉዳይ ድንጋጌ መሰረት ፈቃድ ይዟል። የ45 ዓመት ሰው የሆኑት ዓለም አቀፍ ነጋዴና የኃይል ምንጭ ጉዳይ አማካሪው ካርተር ፔጅ ሸንጎው ፊት ቀርቤ ቃሌን ለመስጠት በአፋጣኝ እድል ላገኝ እንደምችል ተነግሮኛል ብለዋል። በበኩሌ ግን በይፋ ቃሌን ለመስጠት ዝግጁ መሆኔ ይታወቅልኝ በማለት ለምክር ቤቱ የስለላ ኮሚቴ ደብዳቤ ልከዋል። ጄምስ ኮሚ የቀድሞው ፕሬዚደንት ባራክ ኦባማ እና በትራምፕ የተሸነፉት ሂላሪ ክሊንተን እንዲሁም የዩናይትድ ስቴትስ መገናኛ ብዙሃን ያለማቋረጥ በሐሰት ወሬ ጠምደውኛል ብለው ካርተር ፔጅ ይወነጅላሉ።
በዓለም ዙሪያ ከትንባሆ ጋር በተያያዙ ችግሮች ምክንያት በየዓመቱ ከ7 ሚሊዮን የሚበልጥ ሰው ያልቃል ሲል የዓለም የጤና ድርጅት አስጠንቅቆ መግለጫ አወጣ። የሀገሮችን ምጣኔ ሀብትም እጅጉን አድርጎ ይጎዳል ሲል አሳስቧል። የዓለም የጤና ድርጅት የዛሬውን የዓለም የጸረ ትንባሆ ቀን ወርልድ ኖ ቶባኮ ዴይ ምክንያት በማድረግ ትናንት በዋዜማው ባወጣው መግለጫ መንግስታት ለህዝቦቻቸው ጤናና ለምጣኔ ሀብታቸው ሲሉ ጠንካራ የትንባሆ ቁጥጥር እርምጃዎችን እንዲወስዱ አሳስቧል። በመጨረሻም ዜና እረፍት። በኢትዮጵያ የተለያዩ የጦር ክፍሎች የሰሩ በልዩ ልዩ የሥራ መደብና ማዕረግ ያገለገሉት ኮሎኔል አስናቀ እንግዳ ከዚህ ዓለም በሞት ተለይተዋል። በኢትዮጵያ አቆጣጠር ጥር 7906 ዓመተ ምህረት በጎንደር ደብረታቦር አውራጃ የተወለዱት ኮሎኔል አስናቀ የፖለቲካ ለውጥ ፈላጊ ነበሩና በንጉሠ ነገሥቱም ሆነ በደርግ ዘመነ መንግስት በተለያዩ የአመጽ ድርጊት ተወንጅለው ተደጋጋሚ እስር እንደደረሰባቸው የህይወት ታሪካቸው ያመለክታል። በታሪካቸው እንደተመለከተው በ1957 ከነ ኮሎኔል ምሩና ሌሎች አርበኞች ጋር በመንግስት ግልበጣ ሙከራ ተከሰው 10 አመታት ተፈርዶባቸው ከ7 አመት እስራት በኋላ ተለቀዋል። ከስር ከተፈቱ በኋላ መተማ ውስጥ በግል እርሻ ስራ እንደተሰማሩ ደርግ ወደ ስልጣን ሲመጣ የኢትዮጵያ ሚሊሺያ የጦር አዛዥ እንዲሆኑ ኮሎኔል መንግስቱ ኃይለ ማርያም የቀረበላቸውን ጥያቄ ባለመቀበል ይልቁንም ደርግ ላይ ባላቸው ተቃውሞ ወደ ጭልጋ በመሄድ ካርበኞች ጋር ተቀላቅለዋል። አብዛኛውን ጊዜም ከኢሃፓ ጋር እንደቆዩ ነው ታሪካቸው የሚያወሳው። ኮሎኔል አስናቀ ወዲህ ወደ ዩናይትድ ስቴትስ ከመጡም በኋላ ለነጻነትና ለዲሞክራሲ ያደርጉ የነበረውን ትግል አላቋረጡም። በውጭ የሚገኙ የኢትዮጵያ ተቃዋሚ ኃይላት አንድነት እንዲፈጥሩና ተባብረው እንዲታገሉ የተለያዩ ጥረቶችን ማድረጋቸው ተገልጿል። ኮሎኔል አስናቀ የስነ ጽሁፍ ችሎታም ነበራቸው። 6 መጽሐፍት እንደደረሱ ተገልጿል። የኮሎኔል አስናቀ የ5 ሴቶችና የአንድ ወንድ ልጅ አባት ነበሩ። ለቤተሰባቸውና ለወዳጅ ዘመድ መጽናናት እንመኛለን። ሰፋ ያለ ታሪካቸው በሚቀጥለው እሁድ ይቀርባል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ግንቦት 23 2009 ዓ.ም ምሽት ፕሮግራም ነው።
ያው አንዳንድ ሰዎች ማለት ነው የተወሰነች ስራ አለቻቸው። ያችን ነገር ተካፍለን ነው ለቤት ኪራዩም ለቀለቡም። ከእንደገና ደግሞ በብዙዎች አሉ መንገድ ላይ የወጡ ለምነው የሚበሉና የሚያድሩ ማለት ነው። ትናንት ሰርቶ ያድር የነበረ ሰው ዛሬ መንገድ ላይ ወጥቶ ለምኖ ነው የሚበላ።
የመን ዋና ከተማ ሰንአ በስቃይ ውስጥ መሆናቸውን ከሚናገሩት ስደተኞች አንዲቱ ሰብለ ዮሐንስ ነች። በሴቶችና ቤተሰብ ክፍለ ጊዜ እናቀርባታለን።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በጎንደር በስብሰባ አዳራሽ መግቢያ ላይ የኮከብ አርማ የሌለው ባንዲራ እንዲሰቀል አድርገዋል በሚል በአስቸኳይ ጊዜ አዋጅ አስፈጻሚ ወታደራዊ እዝ የታሰሩ ቄስ የክልሉ የፍትህ ቢሮ የታሰሩበት ጉዳይ በክልሉ የፍትህ ቢሮ ውድቅ ቢደረግም ላለፉት 6 ወራት በእስር ላይ ናቸው ሲሉ ቤተሰቦቻቸው ተናግረዋል። ታሳሪው የሰሜን ጎንደር ዞን ሀገረ ስብከት ስራ አስኪያጅ ሊቀ አላፍ ቀለመ ወርቅ አሻግሬ የታሰሩበትን ሁኔታ አስመልክቶ የክልሉ መንግስት በጉዳዩ ላይ መረጃ የለኝም ብሏል። ጽዮን ግርማ ዝርዝሩን ይዛለች።
የሰሜን ጎንደር ዞን ሀገረ ስብከት ስራ አስኪያጅ ሊቀ አላፍ ቀለመ ወርቅ አሻግሬ የቅርብ ቤተሰብ መሆናቸውን የገለጹልንና ስማቸውን እንዳንጠቅስ የጠየቁን ግለሰብ በጎንደር ከተማ ሀገረ ስብከት ህዳር 28 እና 29 2009 ዓ.ም በእለቱ ተካሂዶ በነበረው ቤተክርስቲያኒቱ በየአመቱ በመታዘጋጀው አመታዊ ስብሰባ የተዘጋጀበት አዳራሽ መግቢያ በር ላይ የኮከብ አርማ የሌለው የኢትዮጵያ ሰንደቅ ዓላማ እንዲሰቀል አድርገዋል በሚል ታህሳስ 4 ቀን 2009 ዓ.ም ተመረተ መታሰራቸውን ይናገራሉ።
ካሁን በፊት ምንም አይነት ስምም ክስም እንቀርቦባቸው አቅም አሁን መጀመሪያ ታህሳስ 4 ነው የተያዙ። መጀመሪያ የተያዙበት ከሰንደቅ ዓላማ ጋር የተገናኘ ነበር። አርማ የሌለው ሰንደቅ ዓላማ በስብሰባ ስታካሂዱ እዛ ላይ ተጠቅማችኋል የሚል ነው። ግን ጉዳዩ የፌዴራል መርማሪዎች መርማሪ ፖሊሶች አጣርተው ለፍትህ ያቀረቡት ለክልሉ ፍትህ፣ የክልሉ ፍትህ ደግሞ ጉዳዩን አጣርቶ መጋቢት 18 የሚያስከስስ ጉዳይ አይደለም ብሎ
ፋይሉ ዘግቶታል።
ሊቃላፍ ቀለሞርቅ ከታሰሩ ጊዜ ጀምሮ በቀበሌ 14 ዘጠነኛ ፖሊስ ጣቢያ እየተባለ በሚጠራው ቦታ መታሰራቸውን የገለጹት የቤተሰብ አባል ፋይሉ መዘጋቱን ሰምተው መፈታታቸውን ሲጠባበቁ በሌላ ጉዳይ ስለተጠረጠሩ ለምርመራ ይቆያሉ መባሉ እንደተነገራቸው ይናገራሉ።
ሰውየው አሁንም ከታሰሩበት ጊዜ ጀምሮ ደረቅ ጣቢያ ነው የሚገኙት። በደረቅ ጣቢያው እንዳሉ እንደገና ደግሞ ግንቦት 7 ላይ ለአሜሪካ ድምጽ ሬዲዮ መንግስትን የሚተች ጽሑፍ ልከዋል በሚል አዲስ ምርመራ ተጀመረ። በዛ ጉዳይ ነው ያሉ። ይሄ ምርመራ ሂደት ላይ ያለ አሁንም ይሄ ምርመራ እንግዲህ ተቋጭቶ እሳቸው ያስከስሳቸው ወይም ይለቀቁ ምንም የተደረገ ነገር የለም። እሱን ያዝ ብለን እየጠበቅን ያለ ነው።
ይህንን ክስ በተመለከተ መረጃውን ከእስረኛው ማግኘታቸውን የሚናገሩት የቤተሰብ አባል ተጠርጣሪው በምርመራ ላይ ያሉ ተነግሯቸዋል ያሉትን ያስረዳሉ።
የተባለው እንግዲህ ከእሳቸውም እንደሰማ ነው የወያኔ መንግስት በስራችን ጣልቃ እየገባ አላሰራን ስላለ ለህዝብ ይገለጽልን የሚል ጽሁፍ ልከዋል ነው። እሳቸው በቃ ተነግሯቸዋል። የመሰረት አድርገው እሳቸው ምርመራ አካሂደዋል። እሳቸውም ይህን ነገር እንዳላደረጉ ገልጸዋል።
ሊቃላፍ ቀለሞርቅ በመጀመሪያ በታሰሩበት የሰንደቅ ዓላማ ጉዳይ የታሰሩት በአስቸኳይ ጊዜ አዋጁ ስር በመሆኑ ፍርድ ቤት ሳይቀርቡ መዝገባቸው ብቻ እየታየ ውሳኔ ይሰጣቸው እንደነበር ገልጸው መዝገቡ ተጣርቶ እንደማያስከስሳቸውና እንዲለቀቁ ከተነገራቸው በኋላም እዛው ጣቢያ ውስጥ ከሚደረግላቸው ምርመራ ውጪ ፍርድ ቤት እንዳልቀረቡ የቤተሰቡ አባል ይናገራል። ጉዳዩን በተመለከተ የመንግስትን ምላሽና የሚያገለግሉበትን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምላሽን ለማግኘት ከፍተኛ ጥረት አድርገን ነበር። የሰሜን ጎንደር ሀገረ ስብከት ሊቀ ጳጳስ አቡነ ኤልሳዕ የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ አድርገን ስልካቸው አይሰራም። ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ዲዮስቆሮስ የእጅ ስልክ ላይም ደውለን ነበር፣ ስልካቸው አይነሳም። በሌላ በኩል አንድ በጠቅላይ ቤተ ክህነት ውስጥ የሚሰሩ ግለሰብ ማንነታቸውን እንዳንጠቅስ ጠይቀው የሊቀ አእላፍ ቀለመወርቅ ጉዳይ ለሲኖዶሱም ቀርቦ የታሰሩት ያላግባብ በመሆኑ ሲኖዶሱ ጉዳዩን ቸል ሊለው አይገባም በሚል ማሳሰቢያ መሰጠቱን ገልጸውልናል። የአማራ ክልል የኮሙኒኬሽን ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ጋር ደውለን ስለ ጉዳዩ ጠየቅናቸው። በጉዳዩ ላይ መረጃ የለኝም አሉ። ጉዳዩ በአስቸኳይ ጊዜ አዋጅ ስር የተያዘ በመሆኑ የሚመለከተው የጸጥታ ጉዳይ ነው ተባልንና ይህንንም ለማግኘት ከፍተኛ ጥረት አደረግን፣ አልተሳካልንም። ታስረዋል ወደ ተባሉበት ዘጠነኛ ፖሊስ ጣቢያ ደወልን። መረጃ ለማግኘት በአካል መቅረብ እንዳለብን ተገለጸልን። ወደ ክልሉ መንግስት ቃል አቀባይ በድጋሚ ደወልን።
አሁን የተባሉትን ግለሰብ በተመለከተ መረጃ የለኝም እንጂ በአጠቃላይ በክልል ውስጥ ነገር የክልሉ አካል ግን እያንዳንዱን በየአካባቢ ያለውን ኢቭን ባህር ዳርን ጨምሮ የእያንዳንዱን ነገር የተጣራ መረጃ መስጠት ይጠይቃል።
ልክ ነው አቶ ንጉሱ፣ የተጣራ መረጃ መስጠት ይጠይቃል ያሉት ቤተሰቦቻቸው እንደነገሩን፣ ከቤተሰቦቻቸው የቅርብ ቤተሰብም እንደነገሩን በባህር ዳር ከተማ ቀበሌ 14 ውስጥ ፖሊስ ጣቢያ 9 የሚባል እዛ ውስጥ ታስረው ለስድስት ወራት እንደሚገኙና ይሄም ጉዳይ እንግዲህ እሳቸው የሰሜን ጎንደር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሀገረ ስብከት ስራ አስኪያጅ ናቸው። እንግዲህ ትልቅ ስልጣን ይመስለናል። ስለዚህ ይሄንን የተመለከተ መረጃ እንዴት አይገኝም? ጉዳዩ ደግሞ ሲኖዶስም ላይ ጭምር ቀርቦ እንደነበረና አቤቱታ ቀርቦ ለሲኖዶስ አንድ ነገር እንዲያደርግ ሰምተናል። እሱም ብቻ ሳይሆን እሳቸውን አይመለከታቸውም ተብሎ ጉዳያቸው መዘጋቱንም ሰምተናልና ክልሉ በዚህ ላይ እንዴት መረጃ አይሰጠንም?
እንግዲህ ምንድነው አሁን ክልሉ መረጃ አይሰጥም ይያልኩ አይደለም። በእያንዳንዱ ጉዳይ ላይ በእያንዳንዱ የተጠረጠረና ወደ ፍርድ ቤትም ቀርቦ ከሆነ የቀረበ ሰው ላይ በእኔ ደረጃ አሁን በተጠየቅኩበት ሰዓት የተዘጋጀ መረጃ የለኝም። ነገር ግን ቤተሰቦቻቸው ያሉት መረጃ ትክክል መሆን አለመሆኑን እና በእርግጥም በጊዜ እርዝማኔም በአጠቃላይ በክስተቱም መኖር አለመኖሩን ማረጋገጥ ይጠይቀናል ለማለት ነው እንጂ በእኔ ደረጃ አሁን ያለኝን መረጃ ነው እንጂ መስጠት የምችለው። አጠቃላይ ክልሉ በዚህ ጉዳይ ላይ በተጣራበት ሰዓት መረጃውን ተከታትለን እኔ በኩል ልሰጥ እችላለሁ። በዚህ ጉዳይ ላይ የፍትህ አካሉ ከሆነ ትክክለኛ መረጃ መስጠት ያለበት የፍትህ አካሉ መረጃ ካለው ይሰጣል፣ መስጠትም አለበት። ጸጥታ መዋቅሩ ከሆነ የጸጥታ መዋቅሩ ይሰጣል፣ መስጠትም አለበት። ነገር ግን አሁን ተደራጀና የተዘጋጀ መረጃ በእጄ ላይ የለም፣ በዚህ በተባሉት ግለሰብ ላይ ማለት ነው።
የሊቀ አላፍ ቀለሞርቅ የቅርብ ቤተሰብ እንደገለጹልን አንድ የዩኒቨርሲቲ ተማሪና የአምስት ዓመት ልጅ እንዳላቸው ከታሰሩ በኋላ ባለቤታቸው በዚሁ ሳቢያ መታመማቸውንና የሚያስታመማቸው ፍለጋ ወደ ቤተሰቦቻቸው መሄዳቸውን የአምስት ዓመት ልጃቸው ዘመድ ጋር እንደምትገኝ ለእርሳቸውም በቋሚነት ስንቅ የሚያቀብል ሰው መቸገራቸውን በአጠቃላይ በድንገት ቤተሰቦቻቸው መበታተኑን ይገልጻሉ። ይህን ጉዳይ በተመለከተ በድጋሚ ወደ ክልሉ መንግስት የፌደራል መንግስትና ይመለከታቸዋል ወደምንለው ደውለን ምላሽ ይዘን ለመቅረብ ጥረት እናደርጋለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የተከበራችሁ አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ሪፖርት እንደሚያመለክተው በአህጉሪቱ የከተሞች እድገትና የኢንዱስትሪው መስፋፋት ተነጣጥለው እየተጓዙ ናቸው። ከ20 ዓመታት ባነሰ ጊዜ ውስጥ ከአፍሪካ ህዝብ ግማሹ የከተማ ነዋሪ እንደሚሆንም ሪፖርቱ አመልክቷል። የኢንዱስትሪው እድገት ከከተሞቹ እድገት ጋር አብሮ መሄድ እንዳለበት ነው በሪፖርቱ የተጠቀሰው። እስክንድር ፍሬው ተጨማሪ አለው።
በትናንትናው ዕለት ይፋ የተደረገው እንደ አውሮፓውያን አቆጣጠር የ2017 የአፍሪካ የኢኮኖሚ ሪፖርት በተለይ የከተሞች እድገት ከኢንዱስትሪ መስፋፋት አኳያ የተቃኘበት ነው። በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን የተዘጋጀው ይሄው ሪፖርት በከተማ የሚኖረው የሀገሪቱ ህዝብ ቁጥር እየጨመረ መሆኑን ጠቁሟል። የኮሚሽኑ ምክትል ዋና ጸሐፊ ጆቫኒ ቢሃ እንዳሉትም 20 ዓመታት ባልሞላ ጊዜ ውስጥ የከተማውና የገጠሩ ህዝብ ቁጥር እየተቀራረበ ይሆናል።
By 2035 Africa's urban population
እንደ አውሮፓ አቆጣጠር በ2035 በከተማ የሚኖረው የአፍሪካ ህዝብ ከአጠቃላዩ ህዝብ 49 ከመቶ እንደሚሆን ተገምቷል። ይህ ስራ የማግኘት ፍላጎት፣ አገልግሎትና መሰረተ ልማትም እንዲሟሉ የመጠየቅ ሁኔታን ይጋርጣል። በተመሳሳይም ለኢኮኖሚ እድገት እድሎችን ይፈጥራል።
ይሄም ሆኖ የአፍሪካ ከተሞች አመራጭ ሳይሆን ተጠቃሚ ከተሞች መሆናቸው እንደሚታይ ምክትል ዋና ጸሐፊው አጠቅሰዋል። የከተማና የኢንዱስትሪ እድገት በአብዛኛው ተያይዘው የሚሄዱ መሆናቸውን በመጠቆምም በአፍሪካ ያለው እውነታ ግን ይሄንን እንደማያመለክት አብራርተዋል።
Available evidence suggests that urban and industrial development in Africa.
የአፍሪካ የከተሞች እድገትና የኢንዱስትሪው እድገት ተነጣጥለው እየተጓዙ መሆናቸውን የተገኙ መረጃዎች ያመለክታሉ። ይህ ደግሞ ለሥራ ፈጠራና ለተሻሻለ የኑሮ ሁኔታ የሚሆኑ እድሎችን ጥቅም ላይ እንዳይውሉ አድርጓል። ስለዚህ የአፍሪካ ከተሞች የተበላሸ የመሰረተ ልማት ግንባታ መሽመድመዳቸውንና የአገልግሎት አቅርቦት ችግር ያለባቸው መሆኑን መመልከት የሚያስገርም አይደለም። በተለይም ወጣቶች በሚፈለገው ደረጃና መጠን ያለውን የሥራ ዕድል የመፍጠር ፍላጎት ከማሟላት አንጻር
ከተሞች ያደጉ የህዝብ ቁጥርም በአብዛኛው እየጨመረ ያለው ተፈጥሯዊ በሆነ ምክንያት እንጂ ከገጠር ወደ ከተማ በሚደረገው ፍልሰት አለመሆኑም በሪፖርቱ ተገልጿል። ከገጠር ወደ ከተማ የሚደረግ ፍልሰት እንደ አሉታዊ ሁኔታ መቆጠር እንደሌለበትም ነው የተጠቆመው። በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን የከተሞችን ሁኔታ የሚመለከተው ክፍል ኃላፊ ኤድላም የምሩ ይሄንን ያብራሩት።
A key point that was emphasized I think by more than one speaker is how we view urbanization today.
ከአንድ በላይ በሆኑ ተናጋሪዎች የተነገረ የሚመስለኝ የከተሞችን ማደግና የህዝቡን ቁጥር መጨመር ጉዳይ እንደ ጥሩ ነገር ወይስ እንደ ጉዳት መቁጠር አለብን የሚለው ነው። እስካሁን ገዢ ሐሳብ የነበረው የከተሞችን መስፋትና የህዝቡን ቁጥር መጨመር እንደ ፈተና መመልከት፣ መገታትና መቆምም እንዳለበት ማሰብ ነበር። ዛሬ የከተሞች ህዝብ ቁጥር ማደግ በዋነኛነት የሚከሰተው ከገጠር ወደ ከተማ በሚፈልሰው ሰው ምክንያት ያለ መሆኑን የሚጠቁመውን መረጃ ሪፖርቱ አስምሮበታል። ሁኔታው የሚከሰተው ተፈጥሯዊ በሆነ የህዝብ ቁጥር መጨመር ነው። ስለዚህ ዛሬ ከገጠር ወደ ከተማ የሚመጡትን ሰዎች ሙሉ በሙሉ ብናስቆምም ከተሞቻችን ማደጋቸውን ይቀጥላሉ። ስለዚህም ነው የከተሞች መስፋፋትና የህዝብ ቁጥር መጨመር ሊቀለበስ እንደማይችል የተጠቆመው።
በሁሉም የዓለም ሀገራት ሊባል በሚችል ሁኔታ በከተሞች ያለው የኑሮ ደረጃ በገጠር ካለው እንደሚሻል በአፍሪካም ሁኔታው ተመሳሳይ እንደሆነ ሪፖርቱ ጠቁሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ጠቅላይ አቃቤ ሕግ በቀድሞው የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሽ እና በጋዜጠኛ ኤልያስ ገብሩ ላይ ከሽብርተኛ ድርጅት ጋር ግንኙነት አድርጋችኋል የሚል የወንጀል ክስ መስርቶባቸዋል። የተከሳሾቹ ጠበቆች የክሱ አቀራረብ ትክክል አይደለም ሲሉ ተቃውመዋል። አቃቤ ሕግ የሚለውን ለመስማት ተለዋጭ ቀጠሮ ሰጥቷል ፍርድ ቤቱ። መለስካቸው አማህ ተጨማሪ አለው።
አቃቤ ሕግ ግንቦት 20 ቀን 2009 ዓ.ም ለፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ወንጀል ችሎት ባቀረበው የክስ ማመልከቻ ሁለቱን ተከሳሾች በተመሳሳይ የወንጀል ድርጊቶች ባላቸው ክስ መስርቶባቸዋል። በአንደኛው ተከሳሽ ጋዜጠኛ ኤልያስ ገብሩ ላይ የቀረበው የመጀመሪያ ክስ ባጭሩ የተለያዩ የሽብር ድርጊቶችን ሐሳብ የሚገልጹ ጽሑፎችንና ምስሎችን ይዞ የተገኘ በመሆኑ በፈጸመው ከሽብርተኛ ድርጅቶች ጋር ግንኙነት ማድረግ ወንጀል ተከሷል ብለዋል። ሁለተኛው የአቃቤ ሕግ ክስ ደግሞ የሽብርተኛ ድርጅቶችን ሚዲያዎች መከታተልና ሪፖርት ማድረግ የሚል እንደሆነ የክስ ማመልከቻው ያሳያል። በሁለተኛ ተከሳሽ ዳንኤል ሽበሺ የቀረበው የመጀመሪያው አቃቤ ሕግ ክስ በጋዜጠኛ ኤልያስ ላይ እንደቀረበው ሁሉ የሽብርተኛ ድርጅቶችን ሐሳብ የሚገልጹ ጽሑፎችንና ምስሎችን ይዞ የተገኘ በመሆኑ በፈጸመው ከሽብርተኛ ድርጅቶች ጋር ግንኙነት ማድረግ ወይንም ማስተዋወቅ ወንጀል ተከሷል ይላል። በአቶ ዳንኤል ሽበሺ ላይ አቃቤ ሕግ ያቀረበው ሁለተኛው ክስ ባጭሩ የትግራይ ካርታ ድሮ ከነበረው አሁን የሰፋ መሆኑን የሚያመለክት ምስል እንዲሁም በርካታ ጽሑፎችን በማህበራዊ ሚዲያዎች አሰራጭቶ ኮፒውን ይዞ የተገኘ በመሆኑ በፈጸመው መቻቻልንና አንድነትን የሚጎዳ ተግባር በመፈጸም ወንጀል የሚል ነው። ሁሉም ክሶች የአስቸኳይ ጊዜ አዋጁን እና የአስቸኳይ ጊዜ አዋጅ ኮማንድ ፖስት ያወጣውን የአስቸኳይ ጊዜ እርምጃ አፈጻጸም መመሪያዎች የተለያዩ አንቀጾችን መጣስን ወይንም መተላለፍን የተመለከቱ ናቸው። ክሱ እንደተነበበ የተከሳሾቹ ጠበቃ አቶ ሽብሩ በለጠ የክስ መቃወሚያቸውን አቅርበዋል። አቶ ሽብሩ የአቃቤ ሕግን ክስ በሶስት መሰረታዊያን መርሆች ተቃውመዋል። ይህንን እንዲያብራሩልኝ ጠይቄያቸው ነበረ። ክሶቹ የቀረቡት በተሻሩ መመሪያዎች ላይ ተመስርተው ነው ብለዋል።
የመጀመሪያው ምንድን ነው? በኢፌድሪ ወንጀል ሕግ አንቀጽ ሁለት ላይ የወንጀል ሕግ ስለ ልዩ ወንጀሎችና በሕግ አድራጊዎች ላይ ስለሚፈጸሙት ቅጣቶችና የጥንቃቄ እርምጃዎች ዝርዝር መደንገጉ ነው። እንግዲህ የተከለከለ መሆኑ ብቻ ሳይሆን ይህንን ማድረግ ወንጀል ነው ተብለው አብረው ቅጣቱና የጥንቃቄ እርምጃዎቹ ተዘርዝረው መደንገግ አለባቸው። ለእነ ዳንኤል ሽበሺ ላይ በቀረበው ክስ ግን የዚህ አስቸኳይ ጊዜ እርምጃ አፈጻጸም መመሪያው በአንቀጽ 28 ላይ ክልከላዎች ሲጣሱ ምን ይሆናል የሚለውን በቅጣት አይደለም የሚያስከትለው። ቅጣት ባልተጣለበት ሁኔታ የወንጀል ድንጋጌ ነው፣ ወንጀል ሕግ ነው ማለት ያስቸግራል። ክልከላዎቹ ሲጣሱ የሚወሰደው እርምጃ ለምሳሌ ያለ ፍርድ ቤት ትዕዛዝ በቁጥጥር ስር ማዋል፣ ኮማንድ ፖስት በሚወስነው ቦታ ማቆየት፣ እንደዚህ አይነት ናቸው እንጂ እንደ ሌላው የወንጀል ሕግ ይህን ያህል ያስቀጣል፣ ይህን ያህል ያሳስራል፣ ይህን ያህል ያስከትላል ብሎ የለም። ስለዚህ ክሱ የቀረበው የወንጀል ሕግ ባልሆነ አንቀጽ ስለሆነ ወንጀለኛ መቅጫ ሕግ ስነ ስርዓት መሰረት ክሱ የወንጀል ክስ ሆኖ ሊቀጥል አይችልም ነው። ሌላኛው ምንድን ነው? አንድ ድንጋጌ ሲሻር ወደኋላ ተመልሶ ክስ ሊቀርብበት አይችልም። አንቀጽ 5 ይህንን መርህ አስቀምጧል። የተሻረው ሕግ ይሰራ በነበረበት ጊዜ የተፈጸመ ወንጀል ሲኖርና በዚህ ሕግ ግን አዲስ በወጣው ሕግ ማለት ነው እንደ ወንጀል ያልተቆጠረ ሲሆን ሊያስከስስም ሆነ ሊያስቀጣ አይችልም ብቻ ሳይሆን ክሱም ተጀምሮ ከሆነ ይቋረጣል ነው የሚለው። በዚህ አሁን ክስ በቀረበበት ጉዳይ ስናየው ለምሳሌ የመመሪያው አንቀጽ 2 በመመሪያ ቁጥር 1 የተደነገገው አንቀጽ 2 በመመሪያ ቁጥር 2 ተነስቷል፣ ክልከላው ቀርቷል። ይህም ማለት ተሽሯል ማለት ነው። ስለዚህ ወደ ኋላ ተሄዶ አሁን ተሽሮ ያለውን ህግ ጠቅሶ ክስ ማቅረቡ ተገቢነት የለውም።
የተከሳሾቹ ጠበቃ በሶስተኛ የመቃወሚያ ነጥባቸው በክስ ማመልከቻው ላይ ተከሳሾች በድርጊት ፈጽመዋል የሚል ምንም አይነት ክንውን አልተጠቀሰም ብለዋል። ፍርድ ቤቱ ክሱን ለተከሳሾች ከማንበቡ በፊት ከትናንት በስቲያ የተከሳሾቹ ዋስትና ጥያቄ ውድቅ መደረጉንና የአቃቤ ሕግ ምስክሮችም በዝግ ችሎት እንዲታይ መበየኑን ይፋ አድርጓል። አቶ ሽብሩ በለጠ ይህን በተመለከተ አቤቱታ አቅርበው ነበረ።
የነበራቸው እውቀትና መረጃ ከትናንት ወዲያ ሲቀርቡ ስላቋያይታቸው ዋስትና መብት ይከበርልን ብለው ጠይቀዋል። ከዛ ውጭ ግን በጠበቃ ታግዘው ለመከራከር ስላሰቡ ክርክሩ ክሱ ዛሬ ነው መሰማት የጀመረው። ክሱ ከመሰማቱ በፊት ግን ብይን ተሰጠ። የዋስ መብትም እንዳልተፈቀደላቸው ተነገረ። በተጨማሪ የአቃቢ ሕግ ምስክር በዝግ ችሎት እንዲታይ ተባለ። ይህ እንግዲህ ክሱ ከመሰማቱ በፊት ነው የሆነው። ስለዚህ እኔ በተለይ ይሄ ዋስትናውም ሆነ በግልጽ ችሎት የመታየቱ ሚዛናዊና ተአማኒ የሆነው አንዱ መመዘኛ በግልጽ ችሎት መታየቱ ነው። ስለዚህ በህገ መንግስቱ አንቀጽ 20ና 19 የተመለከቱ ሰብአዊ መብቶች ናቸው። የሰብአዊ መብት ጉዳይ ስለሆነ ሀሳብ እንስጥበት፣ ክርክር አላቀረቡበትም። በተለይ በዚህ በዝግ ችሎት ላይ ልል ፈልጌ ፍርድ ቤቱ ብይን ሰጥቼበታለሁ ወደኋላ ልመለስ ብሏለፈ። ያው እድሉን ማግኘት አልቻለም።
ፍርድ ቤቱ የተከሳሽ ጠበቃን መቃወሚያ ካዳመጠ በኋላ አቃቤ ሕግ መልስ እንዲሰጥ ጠይቋል። አቃቤ ሕግ መልሱን በጽሁፍ ለማቅረብ ጊዜ እንዲሰጠው ጠይቋል። የተከሳሽ ጠበቃ ይህን ጥያቄ ቢቃወሙም ፍርድ ቤቱ ተቃውሟቸውን ውድቅ አድርጎ ለግንቦት 28 ቀን 2009 ዓ.ም ተለዋጅ ቀጠሮ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የመጀመሪያቸው ከሆነው ማለት እንደ ርዕሰ ብሔር ዓለም አቀፍ ጉብኝት ከተመለሱም ወዲህ በዜና ማሰራጫዎችና በዋይት ሀውስ ቤተ መንግስት መካከል ያለው መቃቃር በጉልህ መታየቱን እንደቀጠለ ነው። የዋይት ሀውስ ቤተ መንግስት ቃል አቀባይ ሾን ስፓይሰር በድህረ የፕሬዚደንቱ የውጭ ሀገሮች ጉብኝት ባደረጉት የመጀመሪያው ጋዜጣዊ ጉባኤ ጋዜጠኞቹ በፕሬዚደንቱ ላይ በጎ አያያዝ አያሳዩም በማለት ከነቀፉ በኋላ ጋዜጣዊ ጉባኤውን በአጭር ቀጭተውታል። ስፓይሰር ጋዜጠኞቹን የነቀፏቸው በዋይት ሀውስ የኮሚኒኬሽንስ ክፍል ውስጥ ሹምሽር ይደረጋል የሚል ወሬ እየተናፈሰ ባለበት በዚህ ወቅት ነው። የአሜሪካ ድምጽ ራዲዮ ዘጋቢ ቢል ጋሎ ዘገባ አጠናቅሯል። አዳነች ፍስሐ ታቀርባለች።
የፕሬዚዳንት ትራምፕ ሴት ልጅ ባለቤት ጃሬድ ኩሽነር ትራምፕ የፕሬዚዳንትነቱን ስልጣን ከመረከባቸው በፊት ከሩሲያ ጋር ምስጢራዊ ግንኙነት ለማድረግ የሚቻልበት መስመር ስለመፍጠር ጉዳይ ከሩሲያ ጋር ተነጋግረዋል ስለሚባለው ወሬ የዋይት ሀውስ ቤተ መንግስት ምላሽ ከመስጠት ተቆጥቧል። የዋይት ሀውስ ቃል አቀባይ ስፓይሰር ወሬውን ከማረጋገጥም ሆነ ከማስተባበል ተቆጥበዋል። ወሬው ተአማኒነት የለውም ከማለት በስተቀር
What your question assumes is a lot of facts that are not substantiated by anything but anonymous sources.
የእናንተ ጥያቄ መሰረት ያደረገው ምንም አይነት ማረጋገጫ ባልተገኘባቸው ማንነታቸው ባልታወቀ ምንጮች ሾልከው የወጡ ወሬዎችን ነው።
የኩሽነር ወሬ የተሰማው ፕሬዝዳንቱ የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት አባላትን በመከላከያ ላይ በቂ ገንዘብ አላወጣቸውም በሚል በነቀፉበት የመጀመሪያው የውጭ ሀገራት ጉብኝታቸው ወቅት ነው። እንዲህ አይነቱ አነጋገር የጀርመኗን ቻንስለር አንገላ መርከልን ያቀፉ ብዙ የአውሮፓ ሀገሮች መሪዎችን አሳስቧል። በሌሎች ላይ ሙሉ በሙሉ ለመተማመን የምንችልበት ጊዜ ከሞላ ጎደል አክትሟል ሲሉ አንገላ መርከል በያዝነው ሳምንት አስገንዝበዋል። የአንገላ መርከል አባባል ጀርመን ዩናይትድ ስቴትስን እንደ አጋር የምታይበት ጊዜ ማብቃቱን ያመለክታል የሚል እምነት አሳድሯል። ዋይት ሀውስ ግን እንደ ድል አድርጎ አቅርቦታል።
That's great. That's what the president called for. He called for additional burden sharing.
ይሄ ትልቅ ነገር ነው። ፕሬዚደንቱ የጠየቁትም ይህንኑ ነው። ተጨማሪ የሸክም ክፍፍል እንዲኖር ነው ጥሪ ያደረጉት።
በዋይት ሀውስ የሹምሽር እርምጃ ሲወሰድ እሳቸውና ሌሎች የኮሚኒኬሽንስ ክፍል ሰራተኞች ከስራቸው ሊነሱ ይችላሉ ስለሚለው ወሬም ስፓይሰር ተናግረዋል። የሚደረግ ለውጥ ካለ ለመናገር የሚችሉት ፕሬዚዳንቱ ብቻ ናቸው በማለት ለእሳቸው መተው ያለበት ነገር መሆኑን አመላክተዋል።
Ultimately the best messenger is the president himself. He's always proven that.
በዋናነት ትልቁ መልእክተኛ ፕሬዚደንቱ ራሳቸው ናቸው። ምን ጊዜም ቢሆን ይህን በተግባር አሳይተዋል።
ስፓይሰር ከሚዲያ ጋር አጨቃጫቂ የሆነ ግንኙነት ነው ያላቸው። ይህም ባለፈው ማክሰኞ በተደረገው ጋዜጣዊ ጉባኤ ተንጸባርቋል። ስለ ትራምፕ በሚያደርጉት ሽፋን ጋዜጠኞቹን ነቅፈዋል። ጥያቄዎች ለአደቃዎች ያህል ከቀረቡ በኋላ ከክፍሉ ወጥተው ሄደዋል። ፕሬዝዳንቱን ስለበሳጨው ነገርም ተናግረዋል።
The reason that the president is frustrated is because there's a perpetuation of false narratives, a use of unnamed
presidentun yabesachaw yetesasatu woriyoch meqettel no manninetacho yaltawqa minchochin meseret bemadreg bemecheresha sikkenawonu yemaytayu negoroch yetederegunacho yemil tedegagami wori selemissema no ndihaynet negerim betam asasabi imeslenyal
Spicer betam amesegnachawallu bemalet ጋዜጣዊውን ጉባኤ ባጭር ቀጭተው ከክፍሉ ሲወጡ ጋዜጠኞቹ ጥያቄዎቻቸውን በጩኸት ለማሰማት ተገደዱ። የስፓይሰር ተግባር የዋይት ሃውስ ኮሙኒኬሽንስ ቡድን ሁኔታዎች ሲበረቱበት እንዲህ አይነቱን ነገር ሊቀጥል እንደሚችል የሚያመለክት ተደርጎ ታይቷል።
ከምሽቱ 3 ሰዓት ከ35 ደቂቃ ነው አዲስ አበባ ላይ። ፕሮዲውሰራችን ብርሃን ኃይሉ፣ ቴክኒሻኑ ኦድሬስ ሬጂስ፣ አስተናጋጆቻችሁ ሰሎሞን አባተና
ቆንጅት ታየነን፣ እንዲሁም ወጣቱ ተለማማጁ ፕሮዲውሰር ፋሲል ገበየሁ ከብርሃን ጋር አብሮ እየሰራ ነው። በርታ ወጣቱ።
ከ24 ሰዓት በላይ ኢትዮጵያ ውስጥ የኢንተርኔት አገልግሎት ተቋርጧል። ቆንጅት ትናንትናም በዘገባዎቻችን ላይ ይህንኑ ስንገልጽ ነበርና ትንሽ በሪፖርቶቻችን ድምጾች ላይ ችግር ነበረ። ይቅርታ ጠይቀናል። ለዛ ግን የተንቀሳቃሽ ስልክና የዳታ አገልግሎትን ጨምሮ ሌሎችም ገመድ ያላቸውና ገመድ የሌላቸው የግንኙነት መስመሮች መቋረጣቸው ኑሯቸውን ያወከ እንደሆነ አንዳንድ ተገልጋዮች እየገለጹ ናቸው። በነገራችን ላይ ሁኔታው ከሁለተኛ ደረጃ ብሔራዊ ፈተናዎች ጋር መገጣጠሙን እየገለጹ ናቸው። ሄኖክ ሰማግዜርና አዲስ አበባ ያለው ሪፖርተራችን እስክንድር ፍሬው ስለ ጉዳዩ ማምሻውን ተነጋግረው ነበር።
የኢንተርኔት አገልግሎት ከትናንትና ጀምሮ ነው የተቋረጠው። ከትናንት ቀን ጀምሮ ማለት ነው። በኢንተርኔት ካፌዎች፣ በሌሎች የኢንተርኔት አገልግሎት መስጫ ቦታዎችና በእጅ ስልካቸው በሚጠቀሙበት የሞባይል ዳታ ጭምር አገልግሎቱን ማግኘት እንዳልቻሉ ተጠቃሚዎች ተናግረዋል። በተለይ ዛሬ ሂልተንን በመሳሰሉ ዓለም አቀፍ ሆቴሎች ሳይቀር አገልግሎቱ እንዳልነበር ማወቅ ተችሏል። እና በተለይ ከትናንት ጀምሮ እና ዛሬ ጭምር ነው አገልግሎቱ የሌለው። ሄኖክ፣
የኢትዮጵያ መንግስት ባለስልጣናት በተለይ ደግሞ ጉዳዩ የሚመለከተው የኢትዮ ቴሌኮም ለማነጋገር ያደረከው ጥረት ካለ ወይም በመንግስቱ የመገናኛ ብዙሃን የተሰጠ መግለጫ ካለ ምን ይያሉ ነው?
እንግዲህ የኢትዮጵያ መንግስት ባለስልጣናትም ሆኑ የኢትዮ ቴሌኮም የሥራ ኃላፊዎች በጉዳዩ ላይ የሰጡት መረጃ የለም። እስካሁን የኢትዮ ቴሌኮምን ቃል አቀባይ ለማግኘትም በዛሬው ዕለት ያደረኩት ጥረት ለጊዜው አልተሳካም። ነገር ግን የኢንተርኔት አገልግሎቱ መቋረጥ ከ10ኛ ክፍል አጠቃላይ አገር አቀፍ ፈተና መጀመርና ከብሔራዊ የከፍተኛ ትምህርት መግቢያ ፈተና መቃረብ ጋር ተገጣጥሟል። ይሄ ነው የኢንተርኔት አገልግሎት መቋረጡ ከነዚህ ፈተናዎች መጀመር ጋር የተያያዘ እንደሆነ ግምታቸውን የሚሰጡም ጥቂቶች አይደሉም። ልክ የዛሬ አመት እንደምታስታውሰው የብሔራዊ የከፍተኛ ትምህርት መግቢያ ፈተና ጥያቄዎች ቀድመው መውጣታቸውና በማህበራዊ ድረገጾች መሰራጨታቸው ያንን ተከትሎም ፈተናው መሰረዙ ይታወሳል። በመቶ ሺዎች ለተቆጠሩት ተፈታኞች በኋላ የቀረበውም በመጠባበቂያነት ተዘጋጅቶ የነበረ ፈተና ነው። ፈተናው በድጋሚ በተሰጠበት ሰዓትም እንደዚሁ የኢንተርኔት አገልግሎት ተቋርጦ እንደነበር ይታወሳል። እናም የኢንተርኔት ተጠቃሚዎች ይሄንን ያጋጠመውን መቋረጥ ከነዚህ ፈተናዎች ጋር ነው የሚያያይዙት። ቀደም ሲል እንዳልኩት መንግስትም ሆነ ኢትዮ ቴሌኮም ግን ይሄንን የሚያረጋግጥም ሆነ የሚያስተባብል መረጃ እስካሁን አልሰጡም።
እንግዲህ እስክንድር፣ በለፍ ተቀደም እንደዚሁ ያነጋገርካቸውና በየስፍራው በተጓዝክ ጊዜ ማህበረሰቡ የሚሰጠውን አስተያየት ነው ያቀረብክልን። እስኪ ቀኖቹን እንመልከት። የ10ኛ ክፍል መልቀቂያ ፈተና መቼ ተጀመረ?
የ10ኛ ክፍል አገር አቀፍ ፈተና ዛሬ ነው የተጀመረው። የፊታችን አርብ እንደሚጠናቀቅ ይጠበቃል። የከፍተኛ ትምህርት መግቢያ ፈተና ደግሞ ዋናው ማለት ነው ከሚቀጥለው ሰኞ ጀምሮ ነው የሚሰጠውና እንግዲህ እንዳልኩህ መንግስትም ሆነ ኢትዮ ቴሌኮም ይህ አሁን ዛሬና ትናንትና ያጋጠመው የኢንተርኔት መቋረጥ በምን ምክንያት እንደሆነ እስከ መቼም እንደሚቀጥል የተናገሩት ነገር የለም። ማረጋገጫም ማስተባበያም አልሰጡም። በአንዳንድ የህብረተሰብ ክፍሎች ዘንድ ግን ምናልባት መቋረጡ ከነዚህ ሁለት ፈተናዎች ጋር የተያያዘ ከሆነ ረዘም ላለ ጊዜ በንጽጽር ረዘም ላሉ ቀናት እንዳይቀጥል ስጋት መፍጠሩ ይታያል። ሄኖክ፣
በጣም ነው የማመሰግነው። ዘጋቢያችን እስክንድር ፍሬው ከአዲስ አበባ ለሰጠህን ማብራሪያ አመሰግናለሁ።
መልካም ምሽት ሄኖክ። አመሰግናለሁ።
ክቡራትና ክቡራን አድማጮች፣ ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን እንድትቆዩ እንጋብዛለን። ከአስተያየቶቻችሁ ጥቂቱን እናሰማችሁ። አሁን
በሌሎች ክፍለ ሀገሩ ያሉ ኢትዮጵያውያንም ብዙ ብሶት አላቸው። ልክ እንደጀመርሽው ከትግራይም እንዳነጋገርሽው ከሌሎችም ክፍለ ሀገር ብዙ ብሶት አለ። የምናውቀው ነው፣ የምንሰማው ነው፣ በሌላም ሬዲዮ ላይ የምንሰማው ነው። እና እውነት የእነሱም ክፍለ ሀገሮች እንደሌላው እየለሙ ነው የሚለውን ለምን ማንም ሰው ምንም ነገር ኮምፕሌን ካቀረበ ብሔሩ ይጠይቃል። ኦሮሞ ከሆነ ጠባብ ነው፣ አማራ ከሆነ ብሔርተኛ ምንድን ነው ትምክተኛ ምናምን፣ ሌላው ብሔር ደግሞ እንደ ጉራጌ ምናምን ከሆነው የአማራው ተለጣፊ የኦሮሞ ተብሎ ይመታል። መብቱን መጠየቅም ተጎዳሁም ተበደልኩም ተደሰትኩም ማለት የሚችለው የትግሬ ብሔረሰብ ብቻ የሆነ ነው በአሁኑ ሰዓት ኢትዮጵያ ውስጥ። እና ፕሊዝ ወይዘሮ አዳነች በሌሎች ክፍለ ሀገሮችም ምን ብሶት እንዳለባቸው ልክ አሁን የትግራይ ተወላጆች እንዳነጋገርሽው አነጋግሪ። ይሄን ለማለት ነው። በጣም አመሰግናለሁ።
ሰላም ቪኦኤዎች፣ ንጉሱ እባላለሁ ከአውስትራሊያ ነው የምደውለው። የቅዳሜ የአዳነች ፍስሐዬ ከትግራይ ተወላጆች ጋር ካል ያደረገችው ቃለ ምልልስ ስለ መቀሌ አንዳንድ ነገሮች አልተሰሩም የሚል አንዳንድ አባባል አለ። እግር የሌለው አለና የሚባል አባባል። ትግራይ እኮ አሁን ያለችው ኢንፎርሜሽን ቴክኖሎጂ ላይ ነው። ሌላው አካባቢ ስለ ጤና ጣቢያ፣ ስለ ውሃ፣ ስለ መንገድ ነው የሚያወራው። ትግራይ ወደ ባቡር እንደገና ነው የፋብሪካው የምናምኑ ስታስቡት የተለየ ነው። በተለይ ሁለቱ ክልሎች ኦሮሚያና አማራ በጣም ነው የተጎዱት። ድሮ መቀሌ ከጎንደር ወይም ደግሞ ከጅማ ከተማ ጋር ነበር የምትወዳደረው እና እነዚህን ከተማዎች ጨፈላልቀው ያደረሱባቸውን በደል በተለይ ሰሜን ጎንደር አካባቢ በጦርነት የወደሙ ተብሎ እስከ ዛሬ ድረስ ትምህርት ቤት የረባ ትምህርት ቤት የረባ ጤና ጣቢያ የሌለባቸው አካባቢዎች ትግራይ ስፔሻል ባጀት ተመድቦላት ያሁሉ መንገድ ያሁሉ ሆስፒታል ሲሰራ ይህን ያክል የተራቆተ አካባቢ እንዳለው ወቁ። እናንተ ስለ ትሬን ነው ሰውየው ደግሞ ሲናገሩ የሰማሁት ወደ አድዋ መሄድ አይችልም ነው እንጂ ወደ መቀሌ ያላሉ። ስለ ሌላው አንገት ማድረግም ጥሩ ነው በእውነት። ሌላው አካባቢ መንገድ የሚበላ ነገር እንኳ የለውም። 30% በኢትዮጵያ ያደገው አካባቢ ትግራይ ነው ወደ ከተማ ህዝቡ የገባ ተባለ። ሌላው አካባቢ ገና 16-15% ብቻ ነው። እና አንገት አርጉ ፕሊዝ፣ አንገት አርጉ።
አስተያየት የላካችሁልንን አድማጮቻችንን እናመሰግናለን። የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። ኢሜል ነው የሚሻለን የምትሉ ደግሞ አድራሻችን horn@voanews.com ነው፣ ላኩልን።
የፕሮግራም ማሳሰቢያ አለን። አሁን
ለጥያቄው መልስ
ከኢትዮጵያ ሕዝብ ከ80% በላይ በግብርና የሚተዳደር መሆኑን ጥናቶች ያሳያሉ። የሀገሪቱ ከፊል አካባቢ በየወቅቱ በድርቅ ይመታል። በሌላ በኩል የሕዝቧ ቁጥር በፍጥነት እያደገ ነው። የሀገሪቱ በኢትዮጵያ የአንድ ገበሬ መካከለኛ የእርሻ መሬት ይዞታ 2 ሄክታር መሆኑም ተገልጿል። በቅርቡ በሀገሪቱ የተከሰቱ ተቃውሞዎች ከመሬትና ከሀብት ክፍፍል ጋር የተያያዙ መሆናቸውን በማስታወስ በኢትዮጵያ የመሬት ይዞታን ለጥያቄው መልስ መርጠናል። በዚህ ዙሪያ ያላችሁን ጥያቄዎች ላኩልን። የስልክ ቁጥራችን 202-205-9942 ነው። የውስጥ መስመሩ 14 ነው። ወይም በኢሜይል horn@voanews.com ብላችሁ ላኩልን፣ ወይ ጥያቄዎቻችሁን ወይም የስልክ ቁጥሮቻችሁን። በሃርቫርድ ዩኒቨርሲቲ የሕግ መምህርና ሕግ ልማትና የመሬት ይዞታ እንዲሁም የእርሻ ፖሊሲዎች ላይ ጥናት ያበረከቱት ዶክተር መኮንን ፍሬው ለጥያቄዎቻችሁ መልስ ይሰጣሉ። ጥያቄዎቻችሁን ከነገ ምሽት በፊት ላኩልን። የተከበራችሁ አድማጮች፣ ሁሉንም ጥያቄዎች ማስተናገድ እንድንችል አንድ አድማጭ አንድ ጥያቄ ብቻ፣ ዋና አንገብጋቢ ነው፣ መልስ ላገኝለት እፈልጋለሁ የምትሉትን ጥያቄ ብቻ እንድትልኩልን እናሳስባለን። እናመሰግናለን ለጥያቄው መልስ።
ወደ መደበኛ ፕሮግራሞቻችን ይሆናል አሁን የምንሻገረው። በቅድሚያ ዲሞክራሲ በተግባር
ዛሬ በዓለም ዙሪያ የአሜሪካ ተጽዕኖ መቀነሱ ሲነገር የቻይናው ደግሞ እያደገ ሲመጣ ይታያል። ለፋይናንሻል ታይምስ ጋዜጣ ዘጋቢ ለጌዲዮን ሪችማን አዲሱ መጽሐፍ መሰረቱም ይህ ነው። በኦባማ ጊዜና ከዚያም በኋላ የእስያ ተጽዕኖ እድገትና የአሜሪካ መቀነስ ይላል የመጽሐፉ ርዕስ። ራችማን ፕሬስ ኮንፈረንስ ዩኤስኤ በተባለው ፕሮግራም ላይ ቀርቦ የአሜሪካ ተጽዕኖ በተለይ በታዳጊ ሀገሮች ውስጥ እየቀነሰ ስለመምጣቱ ሲያስረዳ አፍሪካን በምሳሌነት ጠቅሷል። ካሮል ካስቴል ናት ያወያየችው። ሰሎሞን ክፍሌ በምሽቱ ዲሞክራሲ በተግባር ፕሮግራም ያቀርበዋል።
ጊዲዮን ራክማን የፋይናንሻል ታይምስ ጋዜጣ ዋና የውጭ ጉዳዮች አምደኛ ነው። ይህን የምስራቅ ሀገሮች ባለፉት 40 ዓመታት በእስያ ያስመዘገቡትን የኢኮኖሚ እድገት ተወዳዳሪ የሌለው ከፍተኛ እመርታ ሲል ገልጾታል።
ሁኔታው በእርግጥ ታሪካዊ ነው ለማለት ይቻላል። ምክንያቱም ለ500 ዓመታት ግድም የኖርነው ምዕራቡ ዓለምን በበላይነት ይመራ በነበረበት ዘመን ነው። ከ14ኛው ምዕተ ዓመት ማብቂያ ጀምሮ የአውሮፓውያኑ ቅኝ አገዛዝ የነበረ ሲሆን ያ ተለውጦ ከአውሮፓ የበላይነት ወደ አሜሪካ የበላይነት ተሸጋገረ።
ስለዚህ ቀድሞ የምጣኔ ሀብት እድገትን አስመልክቶ ከዩናይትድ ስቴትስ አመራር ይጠይቁ የነበሩ ሀገሮች እዚህ ላይ የቀድሞውን ፕሬዚደንት ባራክ ኦባማን ቃላት ለመጠቀም ዛሬ ትኩረታቸውን ወደ እስያ አዙረዋል። ከጥቂት 10 ዓመታት በፊት ግን የኢኮኖሚ እድገታቸው ዘላቂነት የሚኖራቸው ሀገሮች ዲሞክራሲያዊ ሀገሮች ብቻ ይሆናሉ ተብሎ ነበር የሚታመነው። ጋዜጠኛ ራክማን ያብራራዋል።
ዛሬ ግን በተጽዕኖ ዲሞክራሲን ለማስፈን በማይፈልጉ አገሮች እና መንግስታት ዘንድ እንደ ዋና አነቃቂ የምትታየው ቻይና ሆናለች።
ራክማን አክሎም በ1990ዎቹ ዓመታት ዩናይትድ ስቴትስና እንደ ዓለም ባንክ እንዲሁም ዓለም አቀፉ የገንዘብ ድርጅት IMF ያሉ ተቋማት በአፍሪካ ብድር መስጠትንና እርዳታ መለገስን ከዲሞክራሲያዊ ለውጦች ጋር ሲያያይዙት ነበር ብሏል። ጋዜጠኛ ራክማን ይህንንም ያብራራል።
And what the Chinese did in countries such as Ethiopia was to come in and say, look,
እናም ቻይናውያን እንደ ኢትዮጵያ ባሉ አገሮች ውስጥ ያደረጉት ምንድነው? እኛ ስለዚህ ዲሞክራሲ ስለሚባል ጉዳይ ደንታ የለንም። የኛ ፍላጎት ከንግድ ስምምነት መቋጨት ጋር ብቻ የተያያዘ ነው አሉ። ለትላልቅ መዋቅሮች መዘርጊያ የሚውል ብድር እንሰጣቸዋለን አሏቸው። የአገር ውስጥ ፖለቲካችሁን በተመለከተ ግን እኛን የሚያሳስበን ጉዳይ የለም አሏቸው። በአፍሪካ እጅግ አምባገነን ለሆኑ መንግስታት ከዚህ የተሻለ ቀልብን የሚስብ ስምምነት አይኖርም።
ጋዜጠኛ ራክማን ይህንኑ ይበልጥ ሲያብራራም ቻይናውያኑ ይህን መሰሉን ስምምነት ከአፍሪካውያኑ ጋር ለመቋጨት ብዙም አልተቸገሩም ብሏል። ቻይና ግዙፍ መዋለ ንዋይ በውጭ አገሮች ለመመደብ አቅሞ ያላት ከመሆኗም በላይ በሀገር ውስጥም በምጣኔ ሀብት ያስመዘገበችው ውጤት አሳማኝ ነው። በውጭ ሀገሮችም የተቋማት ግንባታ ፕሮጀክቶችን ማግኘት የቻለች ትልቅ ሀገር ናት። እነዚህ ሁሉ ተዳምረው ከአፍሪካውያኑ ጋር ስምምነት ለመቋጨት አስችሏታል ይላል ራክማን። በአፍሪካ የቻይና ሞዴል አማራጭ በተሳካ ሁኔታ ብቅ ያለች ይመስለኛል ሲልም ያወሳል። ለምሳሌነት የሚጠቅሳትም ዚምባብዌ ነው። በቅርቡ በተካሄደው የዓለም የኢኮኖሚ ፎረም ስልጣን ላይ ለብዙ ዓመታት የቆዩት ሮበርት ሙጋቤ ሲናገሩ መንግስታቸው የጨነገፉ ከሚባሉት አንዱ አለመሆኑን ለማስረዳት ሞክረዋል።
Yes, we have our problems, but our strategy. We have resources.
አሁን የራሳችን የሆኑ ችግሮች አሉብን። ይህን በእርግጠኝነት ልነግራችሁ እችላለሁ። ችግሮች አሉን። በሌላ በኩል ደግሞ የተፈጥሮ ሀብት አለን። ያለን የተፈጥሮ ሀብት ደግሞ በአማካይ ከማንኛውም የዓለም ሀገር ሁሉ የበለጠ ነው።
ዩናይትድ ስቴትስ እና ሌሎች ምዕራባውያን ሀገሮች የሰብአዊ መብቶች አያያዟን በመቃወም ዚምባብዌን ቢያገሏትም የቻይናው ጠቅላይ ሚኒስትር ሺ ጂንፒንግ ከአንድ አመት ተኩል በፊት ሐራሬን ሲጎበኙ በደቡባዊ አፍሪካ ተጨማሪ መዋለ ንዋይ ለመመደብ ቃል ገብተዋል። ራክማን እንደሚለው ግን የቻይና በእስያ ዋና ኢኮኖሚ አሽከርካሪ መሆን ማለት በዓለም የአምባገነን ስርዓትን በማስፈን አንጻር ተመሳሳይ ተጽዕኖ ታሳድራለች ማለት አይደለም።
China is the center of this phenomenon. It's the most powerful economy in Asia, and it is an authoritarian.
የዚህ ያልተለመደ ሁኔታ ማዕከል ቻይና ናት። ቻይና በእስያ ግዙፏ የምጣኔ ሀብት ኃይል ናት፣ አምባገነንም ናት። ሌሎች የእስያ ሀገሮችም አሉ። ለምሳሌ ጃፓን በምጣኔ ሀብት ታላቅ አገር ናት። ወደፊት ደግሞ የህዝብ ብዛቷ በአመት 7-8% እያደገ ያለው ህንድ ዲሞክራሲያዊ አገር ናት። ከአንድ ቢሊዮን በላይ ደርሷል ህዝቧ። የእስያ እሴቶችና ምስራቃዊነት ከዲሞክራሲያዊነት ጋር ተመሳሳይነት አላቸው የሚለውን ሐሳብ ህንድ አትቀበልም።
እንደ እውነቱ ከሆነ ህንድም ብትሆን ከአፍሪካ ጋር ለመናገድ ፍላጎቷን በማሳየት ከሁለት ዓመታት በፊት በኒው ዴልሂ ጉባኤ አዘጋጅታ እንደነበር ይታወሳል። እንደ አውሮፓውያን ዘመን አቆጣጠር በ2015 በቻይናና በአፍሪካ መካከል የተካሄደውን የንግድ ልውውጥ አስመልክቶ የቀረበውን የ170 ቢሊዮን ዶላር ለመድረስ ግን ህንድ ረጅም ጎዳና መጓዝ እንደሚኖርባት ይታመናል።
ሴቶችና ቤተሰብ ተከታዩ ዝግጅት ቆንጂት ወዳንች ነው መመጣው። ለዚህ ፕሮግራም የመን ያሉ ስደተኞችን አስመልክቶ ያዝሽ ውይይት አለ። ምንድን ነበር?
ክፍል ሁለት ውይይት ነው ሰሎሞን። ሰብለ ዮሐንስ የመን ዋና ከተማ ሰንአ በከፍተኛ ችግር ውስጥ መኖራቸውን ከሚናገሩ ኢትዮጵያውያን ስደተኞች መካከል አንዷ ነች። ምግብ፣ መጠለያ፣ ሕክምና ወዘተ መሰረታዊ ፍላጎቶች ከሁሉም በላይ ደግሞ የደህንነት ስጋት ላይ እንዳሉ ነው የሱስ 33 ዓመት ወጣት ሰብለ የምትናገረው። 350 የምንሆነው ተካፍለን እንድንበላ ተጋፍተን እንድንተኛ ማህበር አቋቁመን እንፍጨረጨራለን ትላለች ሰብለ። ባለፈው ሳምንት በቀረበው ውይይት የመን ያለው የምግብ ዋስትና ችግር በዓለም ላይ ካሉት ቀውሶች ሁሉ እጅግ የከበደ መሆኑን ትናንት የተባበሩት መንግስታት የሰብአዊ ጉዳዮች ኃላፊ ስቴፈን ኦብራይን አስታውቀዋል። የምግብ ዋጋው እጅግ በጣም ኑሯል። ከሀገሪቱ ህዝብ ሩቡ ምግብም ሆነ ሌላ ለመግዛት አቅም አጥቷል። ረሃቡ በተስፋፋ መጠን ደግሞ ለበሽታዎች ይበልጡን ተጋልጧል። ህዝቡ በኮሌራ በሽታ ወረርሽኙ 60 ሺህ ሰው ታሟል። እስካሁን 500 እንደሞቱ ይነገራል። ሰብለ ህዝቡ ለራሱ መከራ ላይ ነውና ነው እኛን ሊረዳ ቀርቶ ትላለች። ሀገር ጥላ ከነጎደች አመታት እንደተቆጠሩም ትናገራለች ሰብለ። እነዚያን አመታት ግን እንደ ኖርኩ አልቆጥርም ነው የምትለው። እንስማ።
አሁን ወደ 13 አመት ሆኖኛል በባህር ነው የመጣሁት።
እንዴት ነበረ መንገድሽ? ማለት ከአዲስ አበባ ነው ከየት ነው? በየት በኩል አድርገሽ የመን ደረሽ?
አይዋ ከአዲስ አበባ ወደ ሐረር፣ ከዛ በኋላ ወደ ሶማሌ ገብተን በሶማሌ በባህር ነው የመጣነው።
እንዴት ነበረ የጉዞ ሁኔታ?
በጣም አስቸጋሪ ነው። እንዲህ ነው ብዬ ልገልጽልሽ የማልችለው። በጣም አስቸጋሪ። መንገድ ላይ ብዙ ነገር ይደርሳል። ሴቶች መደፈር ይደርሳል። ብዙ ነገር በጣም ግን እንደዛም ሆኖ ተሰቃይተን ይኸው ገብተናለን እስካሁን ድረስ በህይወት። ግን አሁንም ቢሆን ኖርን አይደለም የሚባለው።
የመን ለመቆየት ነበር ወይስ በየመን በኩል ወደ ሌላ ለመሻገር ነበር የወጣሽው?
ያው እኛ ሐሳባችን እንግዲህ በሰዓቱ ያው ወጥተሽ የወተሽን ሰርቫይቭ ልታደርጊበት ነው እንግዲህ ካለው ከሀገሪቱ እንትን ማለት ነው
በቆለካም
በምን በብዙ ነገር አለ ከዛ ወጥተሽ የወተሽን ምታፈርሽበት ነው የምታየው የመንንም ቢሆን አናቃት ምን አይነት ሀገር እንደነበረች እዚህ ስንመጣ ነው ሁሉን ነገር ያየነው
ከብጥብጡ ከእርስ በርስ ጦርነቱ በፊት ነበርና የገባሽው በዛ መሃል እየሰራሽ ራስሽን ታስተዳድሪ ወይም ነበር እንዴት ነበር ኑሮሽ ከዚህ ከትርምሱ በፊት
ከትርምሱም በፊት ቢሆን ሰርተሽ የለት ጉርስሽን እንጂ አልፎ ተርፎ ቤተሰብ ለመርዳት የምትችይበት እንትን የለም ያው የለት ጉርሱን ነው ሁሉም የሚያየው ከዛ ያለፈ ነገር ምናገኘው ምንም የገቢ ምንጭ የለም።
ሰብለ እንግዲህ ልጠይቅና የስንት አመት ሰው ነሽ እንግዲህ አንቺ ያልኩ ነው ማነጋግርሽ አንዳንድ ጊዜ በድምጽ እድሜ ላይ ይመስል ነው የስንት አመት?
እኔ እድሜ አሁን እኔ 33
እንዴት ነው በትዳር ነው ያለሽው ወይ?
አዎ
ልጅ አለ።
ከኢትዮጵያ ስንወጣ ከባሌ ጋር ነው አብረን የወጣነው።
ከባለቤትሽ ጋር ነው?
ያኔ ከፍቅረኛዬ ጋር ማለት ነው ከኢትዮጵያ ስንወጣ። ያው አሁን እንግዲህ ትዳር መሰረትን ማለት ነው።
ትዳር በስደት ምን ይመስላል?
ያው አስቸጋሪ ነው ግን ቢሆንም ከብቻ ይሻላል። ተደጋግፈሽ ትኖሪያለሽ ትንሽም ቢሆን
አብራችሁ
ብቻነት ይጎዳል። ሁለት ስትሆኚ እንደምንም ተደጋግፈሽ ትኖሪያለሽ።
ልጅ አላችሁ?
አዎ ኢትዮጵያ ውስጥ አንድ ልጅ አለችን።
አሁን ወደ ኋላ መለስ ብለሽ ስታስቢው ሰብለ በቆየን ኖሮ የሚያሰኝ ቁጭት ይኖራል ወይስ ደግሞ እስኪ ይሄ ቀን ያልፍና ደግሞ ወደ ሌላ ሀገርም ቢሆን ተሻግረን ልጃችንን በጥሩ አብረን እናሳድግበት ይኖራል የሚል የተስፋ ጭላንጭል ይታይሻል?
እኛ ምኞታችን ማለት ነው ምንጊዜ ምኞታችን ያው ከዚህ ሀገር ወጥተን ሰውንም ሳናስቸግር ራሳችንን ችለን ሰርተን ሰው መሆን ነው የምንፈልገው። አሁን እኛ እዚህ ሀገር ላይ 13 አመቴ ነው እንግዲህ ያኔ 13 አመት ከእድሜ ላይ እንደቀነስኩ ነው የምቆጥረው እንደሞትኩ። ለምን ምንም አይነት ለውጥ የሌለው ህይወት ማለት ነው ይኖር ነው። አሁን ደግሞ ጭራሽ ይባስ ብሎ ማለት ነው ወደ ሞት አፋፍ ላይ ነው ያለ ነው። በቃ መውጫ መንገዱ እንኳን የሌለበት በጣም ግራ የገባን ሁኔታ ላይ ነው ያለ ነው።
ከኢትዮጵያ ከመውጣትሽ በፊት ስራ ላይ ነበርሽ? ትምህርት ቤት ነበርሽ?
ላ ከኢትዮጵያ ከመውጣቴ በፊት ትምህርት ቤት ነበርኩ። በየመን ውስጥ እንግዲህ ያው የሰው ቤት ነው የምንሰራው፣ ጽዳት ነው የምንሰራው። ከዛ የተለየ ነገር እድሉም ገጥሞን አልተማርንም። ምንም የተለየ ነገር መስራት ስለማንችል የመን ውስጥ ሰው ቤት ገብተን ጽዳት ነው የምንሰራው።
እንግዲህ ዩኤንኤችሲአር ካረዳ ሌላ የሚረዳችሁ ድርጅት ከሌለ ምንድን ነው የሚበላው? እንዴት ነው የሚተዳደረው? የቤት ኪራይስ በምንድን ነው የሚከፈለው? እንዴት ነው ኑሯችሁን በምንድን ነው የምትገፉት?
ያው አንዳንድ ሰዎች ማለት ነው የተወሰነች ስራ አለቻቸው፣ ያችን ነገር ተካፍለን ነው ለቤት ኪራዩም ለቀለቡም። ከእንደገና ደግሞ ብዙዎች አሉ መንገድ ላይ የወጡ ለምነው የሚበሉና የሚያድሩ ማለት ነው። ትላንት ሰርቶ ያድር የነበረ ሰው ዛሬ መንገድ ላይ ወጥቶ ለምኖ ነው የሚበላው?
የሀገሬው ሰው የሚደርስ?
አይዋ አሁን በሀገር ውስጥ ማለት ነው አንዳንድ ጊዜ የሆነ ከግል ማለት በግለሰብ ዝም ብል የሚረዱ ሰዎች ሀብታሞች ምናምን አሉ፣ ዘይት ምን ይሰጣል። አሁን በዛ ሰዓት ምንድን ነው መልሳቸው? እኛ ዜጋ አይደለንም፣ በቃ እናንተ ዜጎች ስላልሆናቸው የምንሰጠው ለየመን ብቻ ነው ነው የሚሉት። እና እንደዚህ አይነት የመሳሰሉት ብዙ ችግሮች አሉ። የየመን መታወቂያ ከሌለሽ አትረጅም።
እስኪ እንግዲህ ይህንን ያህል በሌሊት ደውዬ ከወተወትኩሽ እስኪ አንቺ ለወገኑ
መደወልሽ ለእኛ እውነቴን ነው የምልሽ በጣም ትልቅ ተስፋ ነው። ትንሽ እንኳ ድምጻችን ተሰማ ብለን ስለምናስብ ማለት ነው።
እስኪ ለወገኖችሽ ምን ትያለሽ?
ስደት በእኛ ይብቃ፣ ስደት በእኛ ይብቃ። ለምን እኛ የደረሰብን ማንም ላይ እንዲደርስ አልፈልግም። በማንም ሰው አይደለም እንኳን በዜጋዬ ማለት ነው፣ በማንም ሰው ላይ ሰው ፍጡር በሆነ ላይ ሊደርስ አይገባም። ስለዚህ ስደት በእኛ ይብቃ ነው የምለው። አሁን እኛ የምንፈልገው ዓለም አቀፍ ከለላ ነው፣ ኢንተርናሽናል ፕሮቴክሽን። እና ትልልቅ ቦታ ላይ ያሉ ኢትዮጵያውያኖችም ሆኑ ሌላው ኤንጂኦም ሆነ ምንም በአሁኑ ሰዓት እንዲደርስልን የሚችለውን ሁሉ እንዲረባረቡና ከዚህ ካለንበት ከሞት እንዲያድኑን ነው የምንጠይቀው።
كما ክቡራትና ክቡራን አድማጮች ዝግጅታችን አሁን ወደ መጠናቀቁ ነው። አጭር መረጃ ለመስጠት አንድ የዩናይትድ ስቴትስ ዶላር 22 ብር ከ97 ሳንቲም ተመንዝሯል። ነገ አዲስ አበባ በአብዛኛው ፀሐያማ እንደምትሆን ከኢንተርኔት ያገኘሁት መረጃ ይጠቁማል። ከፍተኛ ሙቀቷ 20 ዲግሪ ሴልሺየስ ነው። ዝቅተኛው 12-13 ዲግሪ ሴልሺየስ ይሆናል። በእኛ በኩል ዝግጅታችን በዚሁ ተጠናቀቀ።
ያስተናገድናችሁ ቆንጂት ታዬና
እኔም ሰሎሞን አባተ ነን። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። አብራችሁን ስለቆያችሁ እናመሰግናለን።
የትግርኛ ስርጭት ይቀጥላል። ደህና ደሩ።
ሰላም፣ በደህና ደሩ።